ይህ የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። በተከታታይ ሳስተምረው በነበረው የወንጌል ትምህርት ላይ እግዚአብሔር አንድያ ልጁን ለኔና ለናንተ ለሰው ልጆች ሁሉ ለዓለም ሁሉ የሰጠበትን የስጦታውን ጥልቀትና ክብርነት የምንመረምርበትን የወንጌልን እውነት ነበር ሳካፍላችሁ የቆየሁት። ውድ አድማጮች ባለፈው ሳምንት ባስተማርኩት ትምህርት ላይ በስተመጨረሻ ላይ የተጠቀስኩት ዮሐንስ አፈወርቅ የተባለው ታላቅ የእግዚአብሔር ሰው በሃይማኖተ አበው መጽሐፍ በምዕራፍ 62 ከቁጥር 2 እስከ 7 ላይ ያስተማረውን በመጥቀስ ነበር። ያንን ቃል ደግሜ አነብላችኋለሁ። የተዋሃደውን ሥጋ ከመላእክት ባህሪ የነሳው አይደለም፣ ከአብርሃም ባህሪ ነሳው እንጂ። ለዚህ ታላቅ ፍቅር አንክሮ ይገባል። ከእግዚአብሔር ዘንድ ለሰው ወገን ለተደረገ ለማይመረመር ለዚህ ፍቅር አንክሮ ይገባል። ይህ ለመላእክት ያላደረገው ነው። የተነገረውን አስተውል። እግዚአብሔር ከኛ ባህሪ የተዋሃደው ተዋህዶ ጥቂት ክብር አይምሰልህ። ይህንን ለመላእክት አላደረገውምና የመላእክት ባህሪም አልተዋሃደችውምና የተዋሃደችው የኛ ባህሪ ናት እንጂ። ባህሪያችንን ተዋህዷል እንጂ ከባህሪያችን ከፍሎ የተዋሃደ ለምን አላለም? ወዳጁ እንደ ኮበለለ እስኪያገኘው ድረስ እንደሄደና እንዳገኘው ሰው የኛ ባህሪ እንደዚህ ከእግዚአብሔር ተለይታ ነበርና ከእርሱም ፈጽማ ርቃ ነበርና ሥጋ በመሆን ገንዘብ እስኪያደርጋት ደርሶ ፈጥኖ ፈለጋት። እርሷም ተዋሃደችው። ይህንንም ተዋህዶ እኛን በመውደድ እንዳደረገው የታወቀ ነው። ለማይደፈር ለዚህ ድንቅ ምስጢር አንክሮ ይገባል። ከእግዚአብሔር ጋር በመተካከል የሚኖር መላእክትና የመላእክት አለቆች ሱራፌልና ኪሩቤል የሚሰግዱለት ሥጋ ከኛ ባህሪ ይገኝ ዘንድ ከዚህ የሚበልጥ አንድነት አለን? ውድ አድማጮች በዚህ ላይ ይህ ታላቅ እግዚአብሔር ሰው ዕብራውያን ምዕራፍ 1 ከቁጥር 1 እስከ 8 ያለውን ይጠቅሳል። ከዛ በመቀጠል ምን ይላል? ይህን መላልሼ ባሰብኩት ጊዜ ሰው ያገኘውን ልክ መጠን የሌለውን ፍጹም ክብር ከእግዚአብሔር የተደረገውን ባህሪያችንን ያገኘውን ታላቅ ፍቅር አይቼ ከዚህ የተነሳ እደነቃለሁ ይላል። እንግዲህ ውድ አድማጮች ባለፈው እንደነገርኳችሁ ይህ ድምጸ ተዋህዶ ማለት ይህ ነው። እነዚህ አባቶች የቤተ ክርስቲያን አባቶች ያስተማሩት ትምህርት እጅግ ትልቅ ስፍራ በቤተ ክርስቲያኒቱ ሲሰጠው እንደኖረ ነው ምናቀው። ይህን ትክክል አይደለም የሚል ማንም ሰው የለም። ይህንን የሚክድ የጌታ ኢየሱስ ክርስቶስ ጠላት የወንጌል ጠላት ብቻ ነው። ውድ አድማጮች ይህ ታላቅ እግዚአብሔር ሰው ዮሐንስ አፈወርቅ የሚላቸው ነናቶች እስኪ በዝርዝር ለጥቂት ጊዜ እንመልከታቸው። ጌታችን በመለኮትነቱ ከአባቱና ከመንፈስ ቅዱስ በቀር ከማንም ጋር እንደማይመሳሰል የታወቀና የማይካድ እውነት ነው። ጌታችን አምላክነቱን እንደጠበቀ ከኛ ከሰው ልጆች ጋር በተዋህዶ አንድ እንደሆነ ያስቀምጥልናል። ይሄ እግዚአብሔር ሰው ኢየሱስ ክርስቶስ የእግዚአብሔር ልጅ ከአባቱና ከመንፈስ ቅዱስ ጋር አንድ በሆነበት መለኮታዊ ባህሪው በቃልነቱ በእግዚአብሔር ልጅነቱ ሥጋ ሆነ። ጌታችን በዚህ ሥጋ በሆነበት ማንነት መለኮታዊነቱንና የሰው ልጅ የሆነበትን ባህሪውን ሳይቀያይጥ ደግሞም ሳይከፋፍል በአንዱ ጌታ በኢየሱስ ክርስቶስ ማንነት ውስጥ መለኮትና ሰው አንድ ሆኑ። ጌታችን ከኛ ጋር በተጋራው በሰው ባህሪው ያዳኝነቱን ሥራ እናያለን። በማንነቱ መዳን እንዳለ ልናስብ ይገባናል። ምክንያቱም እኛ ሁላችን በክርስቶስ ስለሆነን የሰውን ባህሪ የርሱ መገኘት እውን ሆኖ ወደሚታይበት ከፍታ ላይ ያደረሰበትን በማለት የአሌክዛንደሪያው ሊቀ ጳጳስ ቄርሎስ እንዳስተማረው እግዚአብሔር ለኛ ያደረገውን እኛ የምናየው ውድ አድማጮች ጌታችን የሰውን ባህሪ ከተካፈለ በኋላ እኛ ሁላችንም በክርስቶስ ስለሆነን ቄርሎስም መጽሐፍ ቅዱስም እንደሚለው እርሱ በተካፈለው በዚያ በሰው ባህሪው የሚሆነው ሁሉ ለኛም እንደሆነ መጽሐፍ ቅዱስም አባቶችም ያስተምራሉ። ዮሐንስ አፈወርቅም ይህንን ጉዳይ ሲመለከትና ሲመሰጥበት ያስተማረው ይህንን ነው። ዮሐንስ አፈወርቅ ከላይ እግዚአብሔር ከኛ ባህሪ የተዋሃደው ተዋህዶ ጥቂት ክብር አይምሰልህ፣ ይህንን ለመላእክት አላደረገውምና የመላእክት ባህሪ አልተዋሃደችውምና የተዋሃደችው የኛ ባህሪ ናት እንጂ ማለቱ ምን ማለት እንደሆነ አስተዋይ ልቡና ያለው ሰው ይመልከተው። እግዚአብሔር በሰጠን በዚህ ታላቅ ይጸጋ የምናገኘው የጸጋ ብልጥግና ይህ ነው ሊባል የማይቻል መሆኑን መረዳት አለብን። ዮሐንስ አፈወርቅ ይህንን ለመላእክት አላደረገውምና የመላእክት ባህሪም አልተዋሃደችውምና የተዋሃደችው የኛ ባህሪት ናት እንጂ በማለት ያስተማረው ነት ከሆነ መላእክት ክርስቶስ ኢየሱስ ለኛ ያደረገውን እንዳላደረገላቸው ለኛ የሆነልን እንዳልሆነላቸው በክርስቶስ ክብር የሚለካ ትልቅ ክብር ለሰው ልጆች እንደተደረገ ከዚህ ክፍል እንማራለን። ጴጥሮስ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 12 ላይ ለነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው ይላል። ይህንም ነገር መላእክቱ ሊመለከቱ ይመኛሉ ይላል። መላእክቱ የሚመኙት ሊያዩ የሚሹት ምንድነው ብለን ብንጠይቅ በዚሁ ምዕራፍ ላይ ጴጥሮስ ሲናገር በቁጥር 11 ላይ በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር በሚለው ቃል ውስጥ ምስጢሩን እናያለን። በብሉይ ኪዳን ስለ ክርስቶስ ኢየሱስ ትንቢት የተናገሩ ነቢያት ነቢያቱም ብቻ ሳይሆኑ መላእክቱም ሊያዩት የሚመኙት ስለ ክርስቶስ መከራ ከርሱም በኋላ ስለሚመጣው ክብር እንደሆነ እናያለን። ዮሐንስ አፈወርቅ ይህን አይቶ ነው የተነገረውን አስተውል፣ እግዚአብሔር ከኛ ባህሪ የተዋሃደው ተዋህዶ ጥቂት ክብር አይምሰልህ ይላል። እግዚአብሔር አምላካችን አንድያ ልጁን ሲሰጠን ለኔና ለናንተ የሰው ልጆችን ባህሪ ስጋዊ ባህሪያችንን ገንዘቡ አድርጎ ሲካፈል ምን ማለት እንደሆነ በጥልቀትና በጥንቃቄ እናስተውለው ይገባል። ዮሐንስ ይህንን ካለ በኋላ ጌታ ኢየሱስ ለኛ ለሰው ልጆች የተሰጠበትን ጥልቀትና ክብር በማድነቅ ኦርቶዶክሳዊ በሆነ በተዋህዶ ቋንቋ ሲናገርና ሲያስተምር እናያለን። የኦርቶዶክስ ተዋህዶ አስተማሪ ነኝ ብሎ ይሄንን የሚክድ ካለ አይደለም እላለሁ። አለው የሚል ካለ አዲስ መጤ ትምህርት ነው። ጥንታዊ ትምህርት የነ ዮሐንስ የነ ቄርሎስ የነ አትናቴዎስ ትምህርት ነው። እነርሱ ያስተማሩትን ማስካድ ለኦርቶዶክስ ቤተክርስቲያን እንግዳ የሆነ እንክርዳድ የሆነ ትምህርት እንደሆነ አድማጮች ልታስተውሉ ይገባል። እንግዲህ ውድ አድማጮች በጌታ ጸጋና ፍቅር በጎ ህሊናችሁን እየተማጸንኩ ልጠይቃችሁ፣ ለኛ ለሰው ልጆች እግዚአብሔር አንድያ ልጁን በሰጠበት ፍቅርና የወንጌል ጸጋም ለማጸናችሁ አዳምጡ።
ዮሐንስ አፈወርቅ ይህንን ለመላእክት አላደረገውምና የመላእክት ባህሪም አልተዋሃደችውምና የተዋሃደችው የኛ ባህሪ ናት እንጂ ባህሪያችንን ተዋህዶታል እንጂ ብሎ ካስተማረ መላእክት እርሱ ካስገኘልን ክብር በታች እንዳሉ አይታያችሁምን? ጌታ ኢየሱስ ከኛ ጋራ በተዋሃደበት የሰው ልጅ በሆነበት በሰው ባህሪው በመለኮት ክብር ወደ ክብር አላስገባንምን? የሰው ጉዳይ ጌታ ኢየሱስ ባገኘው ክብር የሚለካ አይደለምን? ጴጥሮስ በመልእክቱ እርሱም መላእክትና ስልጣናት ኃይላትም ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ የሚለው በአንደኛ ጴጥሮስ ምዕራፍ 3 ቁጥር 2 ላይ ይህን አያሳይምን? ውድ አድማጮቼ ጌታ ኢየሱስ ከሞት በተነሳበት አካል ሰውን ከአባቱ ጋር አስታርቆ በሰማያዊ ስፍራ የእግዚአብሔር ልጅ የሰውም ልጅ ሆኖ አልተቀመጠምን? ለመላእክት ያልተደረገ ለሰው ልጆች የተደረገ ይህ ድንቅ ሥራ ሰዎች የሚያገኙትን ጸጋና ክብር አያሳይምን? ጌታ ኢየሱስ ምንም ከሰው ልጆች ጋር የተመሳሰለበትን ሰው የሆነበትን መንፈሳዊ ዑነት ስንጠብቅ መረዳትና ማስተዋል የሚገባን ኢየሱስ ክርስቶስ በአምላክነቱ አምላካችንና ፈጣሪያችን መሆኑን መርሳት የለብንም። ሰው የሆነበት ጉዳይ አምላክነቱን አያስቀርም። ጌታ ኢየሱስ ከማርያም በስጋ በመወለዱ ለማርያም በስጋ ልጇ ቢሆንም በአምላክነቱ ግን አምላኳ ነው። የማርያም እናትነት የአምላክነቱን ክብር የሚነካ መሆን አይችልም። በዚህ ጉዳይ ጌታ ኢየሱስ ራሱ የሚለውን እንመልከት። ፈሪሳውያንም ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። እርሱም እንኪያስ ዳዊት ጌታ ጌታዬን ጠላቶችን እግር መረገጫ አስካደርግልህ ድረስ በቀኝ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው ይላል ማቴዎስ ምዕራፍ 2 ከቁጥር 41 እስከ 45። ጌታ ኢየሱስ የዳዊት ልጅ መሆኑ ወንጌል የሚመሰክረው ነገር ነው። ጌታ ኢየሱስ ግን የዳዊት ልጅ ብቻ አይደለም፣ የዳዊት ጌታውና አምላኩም ነው። ይህ እውነት የዳዊት ልጅ ለሆነችው ለጌታችን ለኢየሱስ ክርስቶስ እናት ለቅድስት ድንግል ማርያምም እንዲሁ ነው። በስጋ ልጇ ነው፣ በአምላክነቱ ግን አምላኳ ነው። ለኛም ጌታችን ኢየሱስ ክርስቶስ የምናመልከው ከመላእክት በእጅጉ የበለጠና የከበረ የሁሉ ፈጣሪና ባለቤት የሆነ ጌታ ነው። ክብር ለስሙ ይሁን። ወደዚህ ዓለም ሲገባ የባሪያን መልክ ሲወስድ አምላክነቱን አልጣለም። ከዚህ የተነሳ ነው የእግዚአብሔር ቃል በዕብራውያን ላይ ደግሞም በኩርን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉም ለርሱ ይስገዱ ይላል የሚለው ዕብራውያን ምዕራፍ 1 ቁጥር 6። በመላእክት ደረጃ በተለያየ ማዕረግ የሚገኙ መላእክቶች ሁሉ የሚሰግዱለት ጌታ ሆኖ ነው ወደ ምድር የመጣው። ይህ ማንም ሊዳፈረው ሊጥለው የማይገባ የጌታ ክብር የሚጠበቅበት አምላክነቱ አዳኛችን እንዲሆን ሰው ከሆነበት ማንነቱ ጋራ በማይለያይ ሁኔታ መታየትና መጠበቅ ይኖርበታል። ውድ አድማጮች ይሄንን እንግዲህ ልብ ብላችሁ አስተውሉና አዳምጡ። አባቶች ጌታችን የሰውን ባህሪ የተካፈለበትን ሰው የሆነበትን ሁኔታ በአምላክነቱ ሰበብ ኢየሱስን ከሰው ሊያራርቁ ለሰው ባዕድ ሲያደርጉት አይታይም። ሰው የሆነበትን ምስጢር ከሰው ልጆች ጋር አንድ የሆነበትን መንፈሳዊ ምስጢር ሲክዱ አይታይም፣ ያንን ሲጠብቁና ሲያስተምሩ እንጂ። ይህንን መካድ አለመዳንን የሚያመጣ እርጉም የሆነ እይታና ትምህርት ነው። ጌታ ኢየሱስ ሰው የሆነበት ትልቁ ምክንያት ደጋግሜ ሳስተምር እንደምለው በሰው ታሪክ አንድ የደህንነት ሥራ የሚባል ነገር ሊሰራ አይደለም ከዚያ ያለፈ ነው የሰውን ባህሪ የተካፈለው ጌታችን አንድ የፋብሪካ ባለቤት ሰራተኞቹን ለመጎብኘት ወደ ፋብሪካው ሲገባ የሚለብሱትን ቱታ እንደሚለብስ ሆኖ አይደለም ጌታችን እኛን ስጋ የለበሰው የፋብሪካው ባለቤት ለጉብኝት የለበሰውን የሰራተኞቹን ልብስ አውልቆ የክት ልብሱን ይለብሳል ጉብኝቱን ሲጨርስ ሰራተኞቹም የፋብሪካ ልብስ ራ ልብሳቸውን ያውልቁታል እኛ እግዚአብሔር ከመደር አፈር ያበጀልን ስጋ በትንሳኤ ኃይል ጌታ ስኪመጣ የለወጠልን እና እኛም እንደሱ እንድንሆን ያደረገልን ክቡር ስጋውን እንዲመስል ክቡር ስጋችንን በትንሳኤ ባስነሳልን ጌታ ነው እናምነው ክብርና ውዳሴ ለስሙ ይሁን አባቶች ይህንን በመጠበቅ ነው በተዋህዶ ኢየሱስ ክርስቶስ የሰው ልጆች አዳኝ የሆነበትን መንፈሳዊ ምስጢር ከትንሳኤ በፊትም ከትንሳኤም በኋላ ያለውን ኢየሱስ ክርስቶስን የእግዚአብሔር ልጅ የሰውም ልጅ የሆነበትን ምስጢር ሲጠብቁ የሚታየው ከዚህ የተነሳ ጌታችን ቃልም ስጋ ሆኖ በመድር እንደ ተመላለሰ እንዲሁ ቃልም ስጋ ሆኖ በመስቀል ተሰቃይቶ ሞቷል ቃልም ስጋ ሆኖ እንደሞተ ቃልም ስጋ ሆኖ በክብር ትንሳኤ በመነሳት የተዋረደው ስጋችንን በክብር ትንሳኤ አስነስቶልናል ቃልም ስጋ ሆኖ በክብር ትንሳኤ እንደተነሳ ቃልም ስጋ ሆኖ ወደ ሰማይ አረጓል ቃልም ስጋ ሆኖ በአባቱ ቀኝ ተቀምጧል ቃልም ስጋ ሆኖ ዳግመኛ ይመለሳል የዘላለም ስሙ ለዘላለም ክብር ይሁን አባቶች ካስተማሩት ትምህርት የስተቱ ፈርጅ በየመልኩ ቢሆንም አንድ ትልቅ ጉድ የሆነው ስተት የሚመጣው ጌታችን በመስቀል ላይ ስለኛ ሞተ የምንለው ጌታ ስለኛ አልተነሳም ወይ የሚል ጥያቄ የሚያስጠይቅ ነው በከበረ አካል ትንሳኤ ከተነሳ በኋላ ከሰው ልጆች ጋር የሚወዳጀውን በተነሳበት የሰው ባህሪው ከሰዎች ጋር የሚቀራረበውን የነፍሳችን መልህቅ ተስፋችን አለኝታችን የሆነውን የሃይማኖታችንን ዋስትና ኢየሱስ ክርስቶስን የሰው ባህሪውን አክብረው እነዚህ አባቶች ሲያስተምሩ እንመለከታለን እኛ ግን ይሄንን አሁን ምን ሰማው ኢየሱስ ክርስቶስን አምላክ ብቻ አድርገው ከሰው ልጆች ጋራ በመላእክትና በጻድቃን ካልሆነ በማንም ሊገኝ የማይችል አድርገው የዘንድሮቹ እንክርዳድ ወንጌል ሰባኪዎች እናስተምራሉ በዚህ ጉዳይ ስተን ክርስቲያን አንባልም አረመኔ እንጂ እንግዲህ ጌታችን በከበረ ስጋው ያገኘው ትንሳኤ ለኛ ከሆነ ከኛ ጋር በውርደታችን የተመሳሰለው ጌታ ወደ ክብር ሊያስገባን አይደለም ምን ይሄንን ያደረገው ይህ ህመሙ የሚሆን የክርስትና እምነት አስተማሪ ነኝ የሚል አለ ኢየሱስ ክርስቶስ ከሞት በመነሳቱ ከኛ ጋር አንድ የሆነበት ከኛ ጋር የተሳሰረበት የሰው ልጅነቱን ልጅነትን የተጋራበት ማንነቱ የማይካድ ከሆነ ይሄንን ማንነት ለምን አሁን ይዞት ቀረ ብለን መጠየቅ አለብን አሁንም ለምን ገንዘቡ አደረገው ይህ ምስጢር ታላቅ ነው ጆሮ ያለው ይስማ ቤተክርስቲያን እለት እለት የምትመገበው የጸጋ ምግቧ ነው አማኞች እለት እለት የሚመገቡት የጸጋ ምግባቸው ነው ይህንን በብዙ መልክትና ትምህርት እየመረመርን ልናየው የሚገባ ጥልቅ ምስጢር አለው ከሞት የተነሳውን በክብር ያረገውን የእግዚአብሔር ልጅ ትተን እርሱን ከሌሎች እየቀላቀልን የተዳበለ ዲቃላ ወንጌል እንሰብካለን ብንል እንከስራለን ለምን የጸጋ ሁሉ ምንጭ ኢየሱስ ክርስቶስ ነውና በርሱ የሚያምን ብቻ ነው አፍርም የተባለው በሌላ እምነት አፍራለህ የህይወትን ውሃ ትተን ከመቃብር ያልወጡትን ውሃ እንዲያጠጡን እንደ ጉድጓድ ብንቆፍራቸው የገድላችን ምስጢር ከመቃብር የወጣው እንጂኛ አይደለንም ይሉናል የተወዳጀናቸው የመሰሉን ሁሉ የተወደዱበትን ጸጋ ያገኙት የሰው ልጆችን ሁሉ ውብና ክቡር በሚያደርገው ደሙ ያዳናቸው ኢየሱስ ክርስቶስ ነው። የህይወታቸው ጣዕም የተገኘው በሰማዩ እንጀራ በዘላለም ህይወት በናዝሬቱ ኢየሱስ ነው። ወደዚህ የወንጌል ውነት መመለስ ግድ ነው ግድ ነው። ይሄም እንደራደርበት አይደለም። ጉልበት ሁሉ የሚንበረከክበት መላስ ሁሉ ኢየሱስ ብቻ ጌታ ነው የሚልበት አይምሮ ሁሉ የሚረታበት የወንጌል ኃይል ነው። ከዚህ ውሃ የሚጠጣ ሁሉ ይጠማል እንዳለ እርሱ የሚሰጠንን ውሃ ጠጥተን ሁለተኛ እንደማንጠማ እንደተናገረልን ልናስተውል ይገባል። በጌታ የሚያምን ከሆዱ የህይወት ውሃ ይፈልቃል እንጂ ከማንም ከምንም ጸጋ ፍለጋ ጉድጓድ ፍለጋ ውሃ ፍለጋ አይንከራተትም። በጌታ የሚያምን ከሆዱ የህይወት ውሃ ሲፈልቅለት ለዘላለም የማይጠማ ይሆናል። ኢየሱስ የዘላለም ህይወት ውሃ ብቻ አይደለም የዘላለም ህይወት እንጀራም ነው። ክብር ለእግዚአብሔር ይሁን። ጌታችን የእግዚአብሔር ልጅ ብቻ የነበረው የሰው ልጅም ሆኖ ለዘላለም ተሰጥቶናል። ወደፊት በሚመጣው ዓለም የሰው ልጆችን የሚገዛ አለቃ እርሱ ነው። ምክንያቱም ኢሳይያስ ወንድ ልጅ ተሰጥቶናል ሲል አለቅነት በጫንቃው ላይ ይሆናል እንዳለ የሚመጣውን ዓለም የሚገዛው የሰው ልጅ ሆኖ የሞተልን የሰው ልጅ ሆኖ የተነሳልን የሰው ልጅ ሆኖ ዳግመኛ የሚመጣልን ፍጹም አምላክና ፍጹም ሰው የሆነው የእግዚአብሔር ልጅም የሰው ልጅም የሆነው የእግዚአብሔር ልጅ ኢየሱስ ነው። ወደፊት መካሪያችን እርሱ ነው። ድንቅ መካር ተብሎ ተሰጥቶናልና ወደፊት የምናመልከው እርሱን ብቻ ነው። እውነተኛ አምላክ እርሱ ብቻ ነውና እግዚአብሔርና ሰውን አንድ ባደረገበት በእግዚአብሔር ልጅነቱና በሰው ልጅነቱ ሰውና እግዚአብሔር በክርስቶስ ተጣምረዋል። ይህ ጥምረት የሚፈታ አይደለም። ባልና ሚስት አንድ ሥጋ ሆነው የሚኖሩት እስከ ሞት ድረስ ብቻ ነው። በክርስቶስ ኢየሱስ ደም ተዋጅተው ከእርሱ ጋር በመሆን አንድ እንዲሆኑ እርሱ አባቱን አባቴ እያለ በሚጠራበት ልጅነት ልጆቹና ወንድሞቹ እንዲሆኑ የዋጃቸውን ደግሞ ክቡር ሥጋውን እንዲመስል የተዋረደው ሥጋቸውን ሊለውጥላቸው የሚመጣላቸው ጌታ ግን ከነዚህ ከራሱ ካጣበቃቸው ጋር ፈጽሞ አይለያይም። በባልና ሚስት መካከል ያለውን እስከ ሞት የሚሆነውን የሥጋ አንድነት ለማስከበር እግዚአብሔር ሰው አባትና እናቱን ይተዋል ከሚስቱም ጋር ይጣበቃል ሁለቱም አንድ ሥጋ ይሆናሉ ይላል። በጌታ በኢየሱስ ክርስቶስና ባዳናቸው መካከል የጌታችን እናት በእናትነቷ ጣልቃ አትገማ። ለምን? ልጇ በደሙ ዋጅቶ የራሱ ያደረጋቸውን የእግዚአብሔር ቃል እንደሚያስተምረን አካሉ ብልቶቹ የሚያደርጋቸውን ከባልና ሚስት ይልቅ እጅግ በጠለቀ መያዝና መተሳሰር የራሱ ያደርጋቸዋል። የጌታችን እናትም ሆነች ቅዱሳን መላእክት ጣልቃ ሳይገቡ እርሱ በደሙ በሚሰጠን መቀረብና መጠጋት ከጌታ ኢየሱስ ጋራ ከራሱ ጋራ ሊያወልቀው በማይችለው በስጋው በሞተበት ስጋው በተነሳበት ስጋው በክብር ባረገበት ስጋው ከሱ ጋራ ተጣብቀናል። ለሱ ባዕድ አይደለንም። ባዕድ እንደሆኑ አማላጅ የሚፈልጉ ወንጌል የወንጌል ብርሃን ያልገባቸው ብቻ ናቸው። እንግዲህ ለሃይማኖታችን ከቀናን አባቶቻችን ያስተማሩትን የተደነቁበትን ይህንን ታላቅ ወንጌል ምስጢር ልንቀበል ልንጠብቅ አይገባንምን? ይህንን ክደን የሚቀርልን የሃይማኖት መልክን ያለው ወግና ልማድ ብቻ የሆነ እርቃኑን የቀረበ ድን እምነት ነው የሚሆንልን። ለምን? የወንጌሉ ጌጥ ኢየሱስ ነው። ዮሐንስ አፈወርቅ የሚለውን እስኪ በጥሞን አስቡት። ጌታችን የሰው ልጆችን ያዳነበት ምስጢር የሚገልጠው በተዋህዶ ቋንቋ መሆኑን ልብ ማለት አለብን። የሰውን ነገር ገንዘቡ ያደረገበትን ምስጢር በጠበቀና በጠለቀ ሁኔታ በሚገልጥ ትምህርት ነው ያስተማረው። ወርቃማ ከሆነ አንደበቱ የወጣውን ይህንን ክዶ ኦርቶዶክስ ነኝ የሚል የኦርቶዶክስ አስተማሪ ማንም ሊኖር አይችልም የጉድ ልጅ ካልሆነ በስተቀር። ይህንን እያሰብን ይህንን እያሰላሰልን ደግሞ በዚህ እየተመሰጠን የምንቀበለውን ጸጋ እስከምን እንደሆነ መማር መመራመር ሲገባን ይህንን በማወናበድ ወንጌልን ሰዎች እየተደናገሩ እንዳይገባቸው ለማድረግ የምናታገለው ትግል ሁሉ ፍርድ ያመጣብናል። ስለ ኢየሱስ የሚነገረው የወንጌል ትምህርት ሳይከበር እንዴት ተከበረ ሃይማኖት አለን እንላለን? ቄርሎስም ዮሐንስም አፈወርቅም ያስተማሩት ጌታችን ከሞት ከተነሳ በኋላ የሰው ልጆችን እርሱ ከፍ ብሎ ዳለበት ከፍተኛ ስፍራ ማድረሱን በመረዳት አይደለም ክብርም እናገኘው? እንግዲህ የማይካድ ከሆነ ኢየሱስ ከከበረ በኋላ ሞቶ ከተነሳ በኋላ ከሰው ልጆች ጋር አንድ በሆነበት በተወዳጀበት አካሉም አሁንም አማላጅ የማያስፈልገው የሰው ልጆች ወዳጃችን ነው። እርሱ ራሱ አማላጃችን ነው። እርሱ ራሱ መመኪያችን ነው። እንዲህ ያለውን ትምህርትና አመለካከት የፕሮቴስታንት ትምህርት ነው እየተባለ የሚነገረው መጤ የክህደት ትምህርት እንደሆነ ጆሮ ያለው ይስማ። ይህ የኦርቶዶክስ ትምህርትና እምነት አይደለም የሚል ኦርቶዶክስን ኦርቶዶክስ ያስባላት የማን ትምህርት ነው? በውስጧ የተሸሸጉ የዘንድሮቹ መጤ ሐሰተኞች ወይስ እነ ቄርሎስ ናቸው? የአሌክዛንድሪያው ሊቀ ጳጳስ ቄርሎስ ስለ ጌታችን አማላጅነት ሲያስተምር እንዲህ ይላል። ጠበቃ ሊቀ ካህን መካከለኛ በተባለበት ትክክለኛ ማዕረጉ እርሱ በአባቱ ዘንድ በእኛ ፋንታ ልመና ወደ አብ ያቀርባል። እኛ በአዳኛችን በሆነው በክርስቶስም ጥያቄያችንን እናስታውቃለን። አብም እንዲሁ ለመስጠት ዝግጁ ስለሆነ መልካም ስጦታ ለለመኑት ይሰጣቸዋል። ይህም የሚሆነው የተሰጠንን በመውሰድ ደስተኞች እንድንሆን ነው። ውድ ወገኖቼ ጠበቃችሁ ማን ነው? የቄርሎስ ትምህርት ወይስ የመጤዎችን ትምህርት ነው የምትቀበሉት? ቄርሎስ ተክዶ ኦርቶዶክስነት የለም። መጤዎቹን ጥላችሁ አባቶቻችሁ ወደ አስተማሩት ትምህርት ተመለሱ። በጌታ በኢየሱስ ክርስቶስ አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይንም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።